የአሜሪካ ድምጽ ራዲዮ ጣቢያ ነው። የድፍን ዓለምን ቀልብ ገዝቶና ለጊዜውም ቢሆን የወትሮን የኑሮ ዘይቤያችንን በፍቃዱ ያስቀየሰን ኮቪድ-19 ቀንና ምሽታችንን የተቆጣጠረውንም ያህል የብዙዎችንም ሕይወት እየቀጠፈ ነው። ባለፈው ማክሰኞ በ86 ዓመቱ ከዚህ ዓለም በሞት የተለየው እውቁ ካሜሮናዊ ሳክስፎኒስት ማኑ ዲባንጎ ከነኚህ ውስጥ አንዱ ነው። የአፍሮፎንክ የሙዚቃ ስልት አባት ተብሎ የሚጠራው ማኑ ዲባንጎ መኖሪያው ካደረጋት ፓሪስ ነው በኮቪድ-19 ሳቢያ ለህልፈት መዳረጉን ዜና አረፍቱ ያረጋገጠው። ዘወትር ቅዳሜ ምሽት በደስታ ላይ መኮንን የተዘጋጀ የሚቀርበው የምርጥ ምርጥ እንግሊዘኛ ዜማዎች ቅንብሩ የሙዚቃ ቃና ለምሽቱ ልዩ መሰናዶ ይዟል። ኢትዮጵያ ዘንድሮ የምታካሄደው ጠቅላላ ምርጫ ለዲሞክራሲ ሽግግር የሚኖረው ሚና ወሳኝና ታሪካዊ ነው ሲሉ ሁለት መምህራን አስተያየት ሰጥተዋል። የሶማሌ ክልል መንግስት በአባሎችና ደጋፊዎች ላይ ጥቃት እየፈጸመ ነው ሲል የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከሰሰ፣ የክልሉ መንግስት ግን ውንጀላውን ያሰጥ ነው ይላል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። የኮቪድ-19 ወረርሽኝ መዛመት በፈጠረው ልዩ ሁኔታ 2012 ዓ.ም ልዩ ልዩ ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ብርሃን ኃይሉ ናት። አሁን ወደ ቀዳሚው
አብሮ መስራት አለባቸው። ካልሆነ ግን በቫይረሱ እንሸነፋለን ብለዋል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ። ጉተሬሽ ትላንት PBS በተባለው የቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ ሲናገሩ ቫይረሱ በአፍሪካ ተዛመተ፣ በሚሊዮኖች የሚቆጠሩ ሰዎች ሊያልቁ ይችላሉ ማለት አስገንዝበዋል። አፍሪካ እንዲህ አይነቱን ቀውስ ለመሸከም የሚያስችል ብቃት የላትም፣ ስለሆነም እጅግ ያሳስበኛል ብለዋል። የመንግስታቱ ድርጅት 86 ሰራተኞች ኮሮና ቫይረስ እንደያዛቸው ድርጅቱ ትላንት ማታ አስታውቋል። ዩናይትድ ስቴትስ በአሁኑ ወቅት ከቻይና የተነሳው ኮሮና ቫይረስ ማዕከል ሆናለች። 37 የኮሮና ቫይረስ በሽተኞች እንዳሉ ታውቋል። የጆንስ ሆፕኪንስ የኮሮና ቫይረስ ጥናት ማዕከል ከቻይና 81,947 በሽተኞች ጋር አወዳድሮታል። በአውሮፓ የኮሮና ቫይረስ ማዕከል በሆነችው ኢጣሊያ ደግሞ 86,498 በሽተኞች እንዳሉ ተረጋግጧል። በዓለም ደረጃ 601,478 የኮሮና ቫይረስ በሽተኞች መኖራቸው ተዘግቧል። ኤርትራ ውስጥ 2 ተጨማሪ የኮሮና ቫይረስ በሽተኞች እንደተገኙ የኤርትራ የጤና ጥበቃ ሚኒስቴር አስታውቋል። መላ የትምህርት ተቋማት እንደተዘጉና ሀገሪቱ ውስጥ ከትላንት አንስቶ ማንኛውም አይነት የመጓጓዣ አገልግሎት እንዲቆም እንደተወሰነ ብርሃነ በርሀ ከአስመራ በላከው ዘገባ ጠቅሷል። ቀጥሎ ይቀርባል።
ባለፈው ማክሰኞ መጋቢት 14 ከዱባይ በኤር አረቢያ ወደ ኤርትራ ከገቡት መንገደኞች መካከል 2 በኮሮና ቫይረስ መያዛቸው በመረጋገጡ እስካሁን በኤርትራ በበሽታው የተያዙ ሰዎች ብዛት 6 መድረሱን የኤርትራ ጤና ሚኒስቴር መጋቢት 17 አስታወቀ። የኤርትራ ጤና ሚኒስቴር የኮሮና ቫይረስ ስርጭትን ለመቆጣጠርና ሙሉ በሙሉ ለመግታት የተለያዩ አስፈላጊ እርምጃዎችን ሲወስድ እንደቆየ በመግለጽ ከዛሬ መጋቢት 18 ከጠዋቱ 12 ሰዓት ጀምሮ ከህፃናት መዋያ እስከ ኮሌጅ ያሉ ሁሉም የትምህርት ተቋማት እንደተዘጉ አስታወቀ። በሁሉም ከተሞች የህዝብ መጓጓዣ አገልግሎት ሲሰጡ የነበሩ አውቶቡሶች፣ ሚኒባሶችና ታክሲዎችም ዛሬ ከጠዋቱ 12 ሰዓት ጀምረው ስራ እንዲያቆሙ ትዕዛዝ ያስተላለፈው የኤርትራ ጤና ሚኒስቴር ሰዎችን በጭነት መኪና ማጓጓዝ በጥብቅ የተከለከለና በህግ የሚያስቀጣ መሆኑን አስታውቋል። ከዚህ በተጨማሪ በልዩ ምክንያትና በሚመለከተው አካል ፍቃድ ካልሆነ በስተቀር ከከተማ ወደ ገጠርና ከገጠር ወደ ከተማ የሚደረጉ ጉዞዎችም በተመሳሳይ ዛሬ ከጠዋቱ 12 ሰዓት ጀምሮ እንዲቆሙ የኤርትራ ጤና ሚኒስቴር ትዕዛዝ አስተላልፈዋል። መመሪያውም ሌላ ተጨማሪ መመሪያ አስታውቋል። ይህንንና አስቀድመው የወጡ መመሪያዎችን በተግባር ለማዋል የመንግስት ተቋማት ከፍተኛ ሚና ቢኖራቸውም ሁሉም ዜጋ የራሱንና የቤተሰቡን ጤናና ደህንነት የመጠበቅ ኃላፊነት እንዳለው ያስገነዘበው የኤርትራ ጤና ሚኒስቴር በቀጣይ ሁኔታውን እየተከታተለ ተጨማሪ መመሪያና መረጃዎችን እንደሚያስተላልፍ ገልጿል። ለአሜሪካ ድምጽ ከአስመራ
ኬንያ ያሉት የኮሮና ቫይረስ በሽተኞች 31 ብቻ ናቸው ቢባልም የሀገሪቱ መንግስት ቫይረሱን ለመከላከል ከባድ እርምጃ እየወሰደ መሆኑ ተገልጿል። ከትላንት አንስቶ ከምሽቱ 1 ሰዓት እስከ ንጋት 11 ሰዓት ድረስ የሰዓት እላፊ ገደብ ደንግጓል። ማንኛውም አይነት የዓለም አቀፍ አውሮፕላኖች በረራም ታግዷል። እንዲህ አይነት ገደብ ሲደረግ በደህንነት የሚኖሩ ሰዎች መሰረታዊ አስፈላጊነት ላላቸው ነገሮች ሁሉ ተደራሽ እንዲሆኑ የሚያስችል እቅድ መውጣት አለበት። አለበለዚያ ግን ኃይል የታከለበት ተቃውሞ ሊነሳ ይችላል በማለት የኢኮኖሚ ባለሙያዎች አስጠንቅቀዋል። በመጨረሻም አድማጮች፣ ኮሮና ቫይረስ ቻይናን ካተራመሰበት ጊዜ አንስቶ አንዳንድ አፍሪካውያን ተማሪዎች ከሀገሪቱ መውጫ አጥተው እየተማጸኑ መሆናቸው ተዘግቧል። ኮሮና ቫይረስ በጀመረበት ውሃን ከተማ በሚገኘው ሁበይ የቴክኖሎጂ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ተማሪ የሆነው የ24 ዓመት ዕድሜ ኢትዮጵያዊ ሚካኤል ግርማ 5000 ማይሎች ርቀው የሚገኙት ቤተሰቦቹና ጓደኞቹ እንደሚናፍቁት ተናግሯል። ብዙውን ጊዜ ሲኒማ ሳይውላለሁ ለማንበብም ሞክራለሁ፣ ነገር ግን ጭንቅላቴ ደንዝዟል ማለቱ ተዘግቧል። ቻይና በአሁኑ ወቅት በሽታውን ለመቆጣጠር በመቻሏ እየተመገሰች መሆኗ የሚታወቅ ነው። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ።
ድንጋጭና ከሰው ልጅ ቁጥጥር የራቁ ነገሮች ሲከሰቱ ክስተቱ ከደቀነው ፈተና ለመዳን መላ ፍለጋው የሚጠይቀውን ትጋትና ፍተሻ አንዳንዴም ለአንዳንዱ ልባም ሰው የጥበብ ብርሃን የሚፈነጥቀውንና ደግሞም ለሌሎች መድረስን የሚያድለውን ያህል ራስን መልሶ ለማየት የመጡበትን መንገድ መለስ ብሎ ለመመልከት የገዛ ራስን ሳይደብቁ ሳይሸሽጉ እርቃንን ለማየት እድል ይሰጣል ለፈቀደ። ይሄ ሁሉ ስለየትኛው ያስብልም ይሆናል። ክብራትና ክብራን አድማጮች፣ የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። ቀደም ብዬ ወረወርኩት ጥያቄ የማይመለከተው ስለመኖሩ ባላውቅም ብቻ ደርዝ ላለው ወግ በሳምንት የሚነሳ ቀጠሮ ለያዝና በቀጥታ ለዛሬ ወደ ያዝናቸው ዘገባዎችና ቅንብሮች ተሰዳችሁ። ኢትዮጵያ ዘንድሮ የምታካሄደው ጠቅላላ ምርጫ ለዲሞክራሲ ሽግግር የሚኖረው ሚና ወሳኝና ታሪካዊ ነው ሲሉ ሁለት የአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህራን አስተያየት ሰጡ። ምርጫው ሰላማዊ፣ ዲሞክራሲያዊ፣ ተአማኒና ፍትሃዊ ይሆንም ዘንድ የሁሉም አካላት ተሳትፎ ያስፈልጋል ሲሉ ነው መምህራኑ ያሳሰቡት። የአምቦ ዘጋቢያችን አቆር መልካ ነው ያነጋገራቸው።
ከአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህራን አንዱ የሆኑት ሰለሞን ተፈራ የመንግስትና ተፎካካሪ ፓርቲዎች ማድረግ አለባቸው ከሚሉት ጎን ለጎን የኦሮሞና አማራ ምሁራን ተቀራርበው መስራት ይተበቅባቸዋል ብለዋል። ሐሳባቸውን እንዲያብራራሉ።
ይሄ ምርጫ ፍትሃዊ ለማድረግ መደረግ ያለበት በተለይ በገዢ ፓርቲ አንደኛ ሰፊ የሆነ ፍትሃዊ የሆነ ሜዳ ወጥቀብ ለማዘጋጀት አለበት። ሁለተኛ ሰላምና የተረጋጋ ሰላም መምጣት አለበት። አገልግሎት ይሄ ሁለቱ ከተደረገ የተረጋጋ ፍትሃዊ የሆነ ምርጫ ማካሄድ እንችላለን። ሁለተኛ ተቃዋሚ ኃይሎች አንድ የብሽሽቅ ፖለቲካ ወይም ደግሞ የጥር ፖለቲካ ወጥተው አማራጭ የሆነ ፖሊሶች ላይ በማቅረብ ህዝብ ራሱን እንድመዝን ራሱን ፍርድ እንዲሰጥ ማድረግ ራሱን ፖሊሲ ራሱን ፖሊሲ በፍትሃዊ መንገድ ለህዝብ ማቅረብ እንዲህ በመሸጥ ምክንያታዊ የሆነ ፖለቲካ መራመድ መቻል አለበት የተቃዋሚ ኃይሎች። ሁለተኛ በተለይ የአማራና የኦሮሞ ኢሊቶች ከምርጫ በፊት ተቀራርቦ ቢነጋገሩና ምክንያታዊ የሆነ ፖለቲካ ቢያካሄዱ ቢወያዩ ሀገሪቱን ሰላም እና ፍትሃዊ የሆነ ምርጫ ማካሄድ እንችላለን። በተለይ እነዚህ ተቀራርቦ ከሰሩ ተቀራርቦ ከተነጋገሩ ሀገሪቱ የተሻለ ዲሞክራሲ ሁኔታ ሊያሻግሩ ይችላሉ። እንዳይሰሩ የሚያደርጉ ነገሮች ሁለቱ ነገሮች አሉ። አንደኛ ሁለቱም ፖለቲካ ኢሊቶች እንዳይሰሩ ተደርጎ ለ27 ለ30 ዓመት የሰራ ትንኩሎች ወይም ደግሞ ድራቦች ነበሩ። ሁለቱ የፖለቲካ ኢሊቶች ወደ ሜዳ መምጣት አለባት። ሁለቱ 4 ኪሎ ሜትር የምራረጉ ከሆነ አይ 4 ኪሎ ሜትር ተጉዜና ከማለት ይልቅ አይ አንተ 2 ኪሎ ሜትር ወደዚህ ጠጋባት እኔ ደግሞ 2 ኪሎ ሜትር ጠጋይላል አንድ ላይ መተ አንድ ቦታ መቀመጥ እንችላለን አንድ ቦታ መናገር እንችላለን ብለን እንትን ማድረግ መቻል አለበት እንጂ አይ የኔ ሀሳብ ብቻ ካልተቀበልክ ስቱ አይሆንም የምጠመናከል አቮይድ ማድረግ ወገድ ግድ ነው። ከዚህ በፊት ጀምሮ ነበረ ይሄ ኦሮሞ አማራ የሚባል ነገር ጀምሮ ነበረ። ኦሮሞ አማራ ሲጀመር ለፖለቲካ ፍጆታ ብቻ ለመጠቀም ያለብን እነዚህ ህዝቦች ስናጋር ጠንካራ የሆነ ሉላዊ ሀገር ጠንካራ የሆነ ኢትዮጵያ ለመገንባት ለምጠቅም ነው እንጂ ምርጫ ለመሸነፍ ጊዜያዊ የፖለቲካ ፍጆታ ብቻ ለማግኘት መሰራት የለበት። ዘላቂ የሆነ ህዝብ ለህዝብ ግንኙነት መሰ መቻል አለበት። ይሄ ደግሞ መስራት ያለበት ማነው? አመራሮቹ ናቸው። አመራር ፖለቲካ ፓርቲዎች ውስጥ አሉ፣ ተቃዋሚ ፓርቲዎች ውስጥ አሉ። አመራሮቹ ሲቀራረቡ የእነሱ ተከታዮች ይቀራረባሉ። የመንግስት አመራሮች ሲቀራረቡ የእነሱ ተከታዮች ይቀራረባሉ። ነገር ግን እየተራራቁ ሲሄዱ ህዝብና ህዝብ እየተራራቀ ይሄዳል። አብንና ካፎ እየተራራቁ ሲሄዱ ካልተነጋገሩ ህዝቡም የእነሱ ተከታይ የአብን ተከታይና የካፎ ተከታይ እየተራራቁ ይሄዳል። ነገር ግን አብንና ካፎ እየተነጋገረ ሆነችው ሊሆን ይችላል። ሁሉም ከተነጋገሩ ህዝቡም ይነጋገራል።
የፊታችን ነሐሴ 2012 ይካሄዳል ተብሎ ቀን የተቆረጠለት ምርጫ ይሳካ ዘንድ የቦርዱ የፍርድ ቤቶችና የብዙሃን መገናኛ ሚናም የጎላ ነው ይላሉ አቶ ሰለሞን።
ዋናው ሚናው የተቃዋሚ ፓርቲዎች፣ የገዢ ፓርቲዎች በተለባለ መልኩ ፖለቲካ ፓርቲዎቹን ሜዳ መዘጋጀት፣ ለህዝብ የተሻለ ፓርቲ እንዲመጣ ማድረግ። ይህ ማለት አንዳንድ ጊዜ ምን ብሎ ይጠራሉ? የመንግስት አዋላጅ ብሎ ይጠራሉ። ብሔራዊ ምርጫ ቦርድም ማለት ነው። ከተቃዋሚ ፓርቲዎች የሚነሱ ቅሬታዎች፣ ይኸው ጥያቄ ቶሎ አፋጣኝ የሆነ መልስ መስጠት፣ እኩል መስተናገድ። ይህ ስራ ገለልተኛ ሆኖ ከሰራ ፍትሃዊ ምርጫ ማካሄድ ይቻላል ብዬ አስባለሁ። ፍርድ ቤቶች የራሳቸው ሚና አለ። ከተቃዋሚ ፓርቲዎች የሚነሱ ቅሬታዎች፣ የገዢ ፓርቲ የሚነሱ ቅሬታዎች፣ ከደጋፊዎች የሚነሱ ቅሬታዎች አፋጣኝ የሆነ መልስ መስጠት፣ አፋጣኝ የሆነ ፍርድ መስጠት፣ ፍትሃዊ የሆነ ምርጫ ማካሄድ የራሱ ሚና ይጫወታል ብዬ አስባለሁ። ሌላ የራሳቸውም ሳይድ ይዞ የሚጫወቱ ሚዲያዎች ናቸው ኢትዮጵያ ውስጥ ያሉት። በተለይ የመንግስት ሚዲያ ለሁሉም ተቃዋሚ ኃይሎች እኩል የሆነ ሜዳ መስጠት መቻል አለበት፣ እኩል የሆነ ግሪሳር መስጠት አለበት። ኢቲቪ ወይም ደግሞ ፋና የአንድን ፓርቲ አመራር ሀሳብ ሲያስተናግድ እንዳረክትሊ የማን ሀሳብ ነው? የራሱ የደጋፊዎች ናቸው። የመጨረሻ የሲቪል ሶሳይቲ የራሳቸውን ሚና በመጫወት ይህን ገልጆ ምላ ብቻ ፍትሃዊ ማድረግ ይቻላል ብዬ አስባለሁ። በተለይ የህብረተሰቡ በሚያደርጉት እንቅስቃሴ ሰላማዊና ሰላማዊ የሆነ መንገድ የማንኛው ፓርቲ ደጋፊ ይሁኑ ራሳቸውን ድጋፍ መግለጽ፣ ራሳቸውን ድምፅ መጠበቅ፣ ይሄ የህብረተሰቡ ሚና።
ሌላው የአምቦ ዩኒቨርሲቲ የፖለቲካ ሳይንስ መምህር ሴናሳ ደምሴ ምርጫው በስኬት እንዲከናወን ከቅድመ ምርጫ ጀምሮ እስከ ድረ ምርጫ ያሉ ሂደቶችም በአግባቡ መከናወን ይኖርባቸዋል ብለዋል።
ከምርጫ በፊት ምንድን ነው ሲቪክ ማህበራት፣ ተቃዋሚ ፖለቲካ ፓርቲዎች፣ መንግስትን አስተዳደር በእጁ ያለው ገዢው ፓርቲም የራሱ የሆነ አስተዋጽኦ ይኖረዋል ማለት ነው። ለምሳሌ ተመራጭና የመራጮችን ተመራጮችን ኖሚኔት የማድረግ የፓርቲዎች ኃላፊነት ነው የሚሆነው። መራጮችን ሬጅስተር ለማድረግ ምርጫ ቦርድ የራሱ የሆነ ኃላፊነት ሊወጣው ይገባል ማለት ነው። ለህብረተሰቡ፣ ለመራጩ ህብረተሰብ አስፈላጊ የሆነ ትምህርት ሊሰጠው ይገባል ማለት ነው። አንድ መራጭ መምረጥ የሚችለው እንዴት ነው ምርጫ ውስጥ ፍሪ መሆን የሚችለው ፌር መሆን የሚችለው ብሎ እዛ ላይ ሲቪል ሶሳይቲ በተለይ ተገቢ የሆነ ስልጠና ሊሰጠው ይገባል ማለት ነው። በምርጫ ጊዜ ምንድን ነው መሆን ያለበት ብለን ስናይ የድምፅ ቆጠራን በተመለከተ ቅሬታዎች ሊኖሩ ይችላሉ፣ ችግሮች ሊኖሩ ይችላሉ። የተቆጠረውን ድምፅ ደግሞ ቬሪፋይ ማድረግ ማለት ይሄንን በተመለከተ ሁሉንም ባሳተፈ መልኩ መሆን አለበት ማለት ነው። ከምርጫ በኋላ ቅሬታዎች ሲኖሩ፣ ችግሮች ሲፈጠሩ ያንን ደግሞ ማኔጅ የሚያደርግ ከምርጫ ቦርድ ጋር ሆኖ ከሁሉም ነፃ የሆነ ገለልተኛ አካል ያስፈልጋል ማለት ነው። ይሄ ገለልተኛ አካል ደግሞ ቅሬታውን ሰምቶ በጊዜ አስፈላጊውና አፈጣን መልስ የሚሰጥ አካል ሆኖ ራሱን መደራጀትና መዘጋጀት አለበት ማለት ነው። ይሄ ምርጫ ዲሞክራሲያዊ እንዲሆንና ውጤቱም ደግሞ ለሀገራችን ሰላም፣ ለሀገራችን እድገት የራሱ የሆነ አስተዋጽኦ እንዲኖረው ምን መደረግ አለበት? ሁሉም ከምርጫው በፊት መነጋገር፣ ዲስከስ ማድረግ፣ ኔጎሽት ማድረግ ያስፈልጋል ማለት ነው። ቀድሞ መሸነፍና ቀድሞ ማሸነፍ አስወግደን ግን ፖለቲካ ፓርቲዎች ራሳቸውን አዘጋጅተው የሲቪክ ማህበራት ራሳቸውን አዘጋጅተው ይሄ ምርጫ ከኤሌክትራል ቫዮለንስ ወይም ደግሞ ከኤሌክትራል ክራይሲስ ወደ ዲሞክራቲክ ኮንሶሊዴሽን እንዲወስደን ትልቅ የሆነ ሚና መጫወት ይኖርብናል ማለት ነው።
አቶ ሴናሳ ቀደም ሲል በገዢው በኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ በአምስት ዙር ከተከናወኑ ምርጫዎች አንጻር የዘንድሮውን ስድስተኛ ሀገራዊ ምርጫ ቃኝተው ሊገጥሙ የሚችሉ ፈተናዎችንና መፍትሄ የሚሉትንም ጠቁመዋል።
ምሳሌ ከዚህ በፊት ስቱዲዮ የሆነ ወይም ደግሞ ይሄ ኖሚናል የሆነ ምርጫዎች ነበሩ።
ለይስሙላ የሚካሄዱ
እነዚያ ምርጫዎች ዲሞክራሲን ከማምጣት ይልቅ አውቶሪታሪያን የሆኑ መንግስታትን ልትነፊ እየሰጠ ነበር ማለት ነው። በአሁኑ ጊዜ ግን ከባለፉት ምርጫዎች ለየት የሚያደርገው ይህንን ምርጫ በገዢው መንግስት በኩል ያለው ፖለቲካ ፓርቲ በተወሰነ መልኩ የፖለቲካ ምህዳሩ የተከፈተበት ሁኔታ ነው። ስለዚህ ይህንን የፖለቲካ ምህዳር ሁሉም ፋክተሮች ተገቢ በሆነ መልኩ ብንጠቀም ዲሞክራሲያዊ የሆነ ምርጫ ቢካሄድ ሁለተኛ የሆነ ዲሞክራሲ ለመረጋገጥ ይረዳናል ብዬ ያንን ኦፖርቹኒቲ ማየት ፈልጋለሁ። ተግዳሮቶችን ስንመለከት ግን በአሁኑ ጊዜ የፖለቲካ ምህዳሩ ፖለቲካል ሊበራላይዜሽኑ በሀገራችን በመጀመሩ ምክንያት በተለያዩ ህብረተሰብ ክፍል መካከል ሀገራዊ መከፋፈል ይታያል ማለት ነው። በጣም የሚጋጩ ኢንተረስቶች እናያለን። ስለዚህ እነዚህ የሚጋጩ ኢንተረስቶችን እንዴት ነው ሪኮንሳይል ማድረግ የምንችለው ብለን ሌላ ዲስከሽን የሚፈልግ ነገር ይሆናል ማለት ነው። ከምርጫ አስቀድሞ በኔጎሽሽን በዲያሎግ ካልተፈቱ ለምርጫው ተግዳሮት ሊሆን ይችላሉ ማለት ነው። አንድ እሱ። ሌላ ደግሞ መንግስትም ከዚህ በፊት በነበረው የፖለቲካ ባህል ይቀጥላለሁ ብሎ አንዳንድ ቦታዎች ላይ የሚወሰዱ እርምጃዎች ስለሚታዩ ተቃዋሚ ፓርቲዎችም ደግሞ የራሳቸውን የፖለቲካ ፕሮግራሞችን እና ታክቲኮች ሞዲፋይ ወይም ደግሞ ሞዴሬት ካላደረጉ ያም ለምርጫው ቻሌንጅ ሊሆን ይችላል።
ከምርጫው አስቀድሞ በአንዳንድ አካባቢዎች የተፎካካሪ ፓርቲዎችን መሪዎችና አባሎቻቸውን ማሰርና የመገናኛ ዘዴዎችን መዝጋት እንደሚስተዋል መምህራኑ ተናግረው ይህ እንዲቆም የሁሉም አካላት ተሳትፎ ያስፈልጋል ብለዋል። ከተፎካካሪዎቹም በኩል መስተካከል አለባቸው ያሏቸው
በመንግስት በኩል የሚፈጠረውን ችግር ይሁን በተቃዋሚ ፖለቲካ ፓርቲዎች በኩል የሚፈጠረውን ችግር ለመፍታት ኃላፊነቱን ለማንም አልሰጠውም። ለሁላችንም በትራንዚሽን ውስጥ ያሉ ሀገሮች እንደዚህ አይነት ችግሮች ያጋጥማቸዋል። ስለዚህ ምንድነው መደረግ ያለበት? ገዢው መንግስት ቆም ብሎ ራሱን መፈተሽ ማየት አለበት። ምክንያቱም የመንግስት መዋቅር ምን ይመስላል? ለውጥን የሚፈልጉ ቡካሽን የሚፈልጉ አካላት ሊፈጠሩ ይችላሉ። በትራንዚሽን ጊዜ ለውጥን የማይፈልጉ ሊፈጠሩ ይችላሉ። ስለዚህ ይሄ ተግባር ዲሞክራሲያዊ የሆነ ተግባር በማን ነው የተፈጸመው ከመንግስት ማዋቅር ውስጥ ብለን ሌላ ጥያቄ የሚያነሳና ማየት የሚያስፈልግ ይሆናል ማለት ነው። ተቃዋሚ በኩል ደግሞ የትኛው የተቃዋሚ ኃይል ነው የራሱን ፖሊሲ የራሱን አካሄድ የፖለቲካ ተሳትፎ ሞዴሬት አድርጎ እየተንቀሳቀሰ ያለው የትኛው ሰው ደግሞ ያንን ሳይፈጽም እየተንቀሳቀሰ ያለው የሚል በመንግስት በኩልም ክስ አለ፣ በተቃዋሚዎችም በኩል ክስ አለ። ነገር ግን እንደ አንድ ገለልተኛ እንደሆነ ሰው ስነግር በሁለቱም በኩል ያለውን ችግር አይደንቲፋይ አድርጎ በእነሱ መሀል ያለውን የፖለቲካል ክሊቬጅ ብሪጅ ለማድረግ የሚያስችል ገለልተኛ የሆነ አካል ሊኖር ያስፈልጋል። ምርጫ ቦርድ በዚህ ላይ ሊሰራ ይገባል። ከምርጫ ቦርድ በተጨማሪ ደግሞ ሌላ አካል ይህንን የሚከታተል የት ጋር ነው ችግር ያለው ብሎ የሚፈታና ምርጫውን ዲሞክራሲያዊ እንዲሆን ኦብዘርቭ የሚያደርግ አካል ያስፈልጋል ማለት ነው።
የዘንድሮው ምርጫ አገሪቱ በምታደርገው የዲሞክራሲ ሽግግር ሚናው ወሳኝና ታሪካዊ ነው ብለዋል መምህራኑ።
ኢትዮጵያ የመጨረሻ ላይ የኢህአዴግ ስርዓት በውስጥ ለራሱ በተደረገ በተቀናቸው ትግል በዚህ ትግል ሀገራቸው ወደ ዲሞክራሲ ሽግግር እየሄደች ነው። የተወሰነ ተስፋ ስራችኖች አሉ። ስለዚህ ይህ የዘንድሮ ምርጫ ለኢትዮጵያ ወሳኝ እና ታሪካዊ ምርጫ ነው ብዬ ሊወስዱ ይችላሉ።
በአግባቡና በስኬት ከተጠናቀቀ የኢትዮጵያን ዲሞክራሲ ጉዞ የሚያፋጥን፣ በአንጻሩ ደግሞ ለችግሮች የሚጋለጥ ከሆነ ዘርፈ ብዙ ኪሳራ ሊያስከትል የሚችል በመሆኑ ለስኬቱ ሁሉም መረባረብ አለበት ሲሉ ምክር ለግሰዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ለዘገባው አመሰግናለሁ። ወደ ሁለተኛው ዝግጅት ስናልፍ የሶማሌ ክልል መንግስት በአባሎችና ደጋፊዎች ላይ ጥቃት እየፈጸመ ነው ሲል የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ያቀረበውን ክስ ይመለከታል። የክልሉ መንግስት ግን ውንጀላው የሐሰት ነው ብሏል። አዲስ ቸኮል ሁሉንም ወገኖች አነጋግሮ ተከታዩን አድርሶናል።
ባለፈው አመት ትጥቅ ፈቶ በሰላማዊ መንገድ ለመታገል ወደ ሀገር ውስጥ የገባው የኦጋዴን ብሔራዊ ነጻነት ግንባር ወይም በምህጻሩ ኦብነግ ከሁለት ወር ወዲህ የክልሉ መንግስት በአባሎችና ደጋፊዎች ላይ ተደጋጋሚ እስርና ድብደባ እየፈጸመብኝ ነው ሲል ከሰሰ። የፓርቲው ቃል አቀባይ አቶ ሀሰን አብዱላይ በተለይ ለቪዮ እንዳስታወቁት ጥቃቱ እስከዚህ ሳምንት ድረስ የቀጠለ ነው ብለዋል።
አንድ የአዋሬ ወረዳ የእስር ቤታችን ኃላፊ ናቸው። እስካሁን ሁለት ሰዎች የታሰሩት ክስተቶቹ ከሰባት ወረዳዎች በላይ እንደ ዘመቻ አይነት ወረዳ የአካባቢ ሚሊሻ በሙሳ ቤታችን ሲያካሂዱ ሰባት ቦታዎች ነው አካሂደዋል። በአምስት ማለት ነው። በሸበሌ ዞን ጎዴ አካባቢ ማለት ነው። በቀብዳር ዞን፣ በደጋቡር ዞን፣ በፋፈም ዞን ጅጅጋ አካባቢ እና በአፍደር ዞን አምስቱ ዞኖች በየቀኑ ባለፉት ሁለት አንድ ወር ተኩል በአባላቶቻችን እና በደጋፊዎቻችን እና በቢሮዎቻችን ሁልጊዜ ረብሻ እየፈጠሩ ነበሩ እና እነዚህ አምስት ዞኖች በተለያዩ ወረዳዎች ተብሳ ተፈጥቷል። እንደውም በጣም ዛሬ አካባቢ ኦጋዴን ጋር ወረዳ ህዝቡ ግልብጭ ብሎ ቢሮዎችን አጥምረው ግን ብሎ ልጆችና ህጻናትና ሴቶች ያሉበት ቦታ ተኩስ ከፍቶባቸው ነበረ። ምንም የቆሰለ ሰው አልነበረም፣ ግን ተኩስ ከፈቱባቸው። የተጎዱም አሉ።
በምንድን ነው የተጎዱት? ድብደባ ነው ወይስ በጥይት ተመተው ነው? በምንድን ነው?
ድብደባ ነው። ድብደባ ነው። አብዛኛዎቹ ድብደባ ነው።
ምን ያህል ሰዎች ይሆናሉ? የት የት ቦታ ነው ድብደባ የተካሄደው?
እነዚህ ሰባት ወረዳዎች አምስት ዞኖች ያልኳቸው ናቸው።
በአዋሬ ወረዳ የኦብነግ አመራር የሆኑት አቶ መሐመድ አብዲ ዳህር ለቪኦኤ በሰጡት ቃል በየቀበሌው የሚያጋጥማቸውን ጫና መቋቋም ያልቻሉት የኦብነግ የቀበሌ አመራሮችና አባላት ቀበሌዎችን ትተው ወደ ወረዳው ከተማ አዋሬ ሸሽተዋል ብለዋል። ወይዘሮ መሊካ የተባሉ የወረዳው ነዋሪም ድርጅታቸው አርማውን እንዳይጠቀምና ለምርጫ እንዳይዘጋጅ የተለያዩ ጫናዎች እየደረሱበት ነው ሲሉ የክልሉን የብልጽግና አመራሮች ወቅሰዋል። ከዚህ ባሻገር የክልሉ ብልጽግና ፓርቲ የምርጫ ቅስቀሳ መጀመር ካለበት ጊዜ አስቀድሞ ቅስቀሳ እያካሄደ ነው ሲሉም ከሷል ኦብነግ። የክልሉን በጀትና የመንግስት ተሽከርካሪዎችን በመጠቀም የእርዳታ ላይ የሚቀበሉ አርብቶ አደሮችንና በንግድ ስራ ላይ የተሰማሩ የክልሉ ነዋሪዎች ብልጽግናን ካልመረጡ እርዳታና መንግስታዊ ድጋፍ አይደረግላቸውም ተብሎ እየተዛተባቸው ነው ብሏል ቃል አቀባዩ አቶ ሀሰን። የሶማሌ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ ወይዘሮ ሂቦ አህመድ ግን የክልሉ መንግስት በኦብነግ አባላትና ደጋፊዎች ላይ ጥቃት እየፈጸመ ነው የሚለውን ወቀሳ አይቀበሉትም።
ኦብነግ ወደ ሀገር እንዲገባ ሰፊ ስራ ተሰርቷል። ሰላም ሆኖ ወደ ሀገር ገብቶ በነፃ እንዲንቀሳቀስ መንግስት በጣም ድጋፍ አድርጓል። እንደሚታወቀው ከአሁን በፊት ብዙ ድጋፎች፣ ቤት ክራይ የተከፈለላቸው፣ መኪና ተሰጥቷቸው፣ በጣም ብዙ ነገር መንግስት ደግፏቸዋል። እኛ ከስካለን ድረስ ማለት ነው። ያ ደግሞ በነፃ እንዲንቀሳቀሱና የፖለቲካ ፕላትፎርሙ እንዲሰፋ ነው ካለው ፍላጎት መሰረት ያደረገ ነው ብዬ ነው የማምነው። እስካሁንም ድጋፉ እየተሰጠ ነው፣ ግን ድጋፉ የሚወሰነው በክልሉ መንግስት ባለው አቅም ነው ድጋፍ የሚወሰነው። እኔ እንደሚመስለኝ ያ አቅም ካለ ስቲል ነው እየተደገፉ ያለ ነው ያለው፣ ግን አቅምን መሰረት ያደረገ ነው መንግስት የሚረዳቸው እና የተደረገ ነገር እስካሁን ኢንፎርሜሽኑ የለኝም። የተደበደበና የታሰረ የለም። ግን ለህገ መንግስቱ ብልጽግና ፓርቲም ቢሆን ኦብነግም ተገዢ ካልሆኑ በህግ ይጠየቃሉ። ይህን ማወቅ አለባቸው። የተለያዩ እንቅስቃሴ ሲያደርጉ ህገ መንግስትን መሰረት ያደረገ ነው መሆን ያለባቸው። ግን እንደዛውም ሆኖ በጣም ድጋፍ እየተደረገላቸው በዞኖች በወረዳዎች ላይ ድጋፍ እየተደረገላቸው በመንግስት መኪና እየተንቀሳቀሱ እንቅስቃሴ እያደረጉ ነው ያሉ። ግጭት አለ የሚባለው ነገር እስካሁን እኔ በእኔ ኢንፎርሜሽን ያለ ነገር የተደበደበ እስካሁን ጠይቅ ያለው ቅድም ስጠይቀኝ የደህንነት እንትን ጠይቅ ያለው ያለ ነገር እስካሁን የተከሰተ ነገር የለም። ተጨባጭ የሆነ የተከሰተ ነገር የለም። ሌላው ችግር የባንዲራ ጉዳይ ነው። ባንዲራ አንድ ፓርቲ ሎጎ ነው ያለው እንጂ ባንዲራ የክልሉ መንግስት ባንዲራ ብቻ ነው በሀገር ልንጠቀመው የምንችለው እንደ ህጉ መሰረት ማለት ነው። እና ያ ነገር በተለያዩ ቀበሌዎች ባንዲራቸውን እንዳይሰቅሉ እንትን አቅጣጫ ተሰጥቷቸው ነበረ። ያ ያው የህገ መንግስቱ እንደሚገልጸው አንድ ፓርቲ ሎጎ ነው እንጂ የሚኖረው ባንዲራ አይኖርም።
የክልሉ ብልጽግና ፓርቲ ምርጫ ቦርድ ከፈቀደው ጊዜ አስቀድሞ ቅስቀሳ እያደረገ ነው የሚለውን ክስ በተመለከተ መረጃ እንደሌላቸው የተናገሩት ወይዘሮ ሂቦ፣ ሆኖም ብልጽግናም ሆነ ኦብነግ በዚህ ወቅት የምርጫ ቅስቀሳ ማድረግ የለባቸውም ብለዋል። ስማቸው መግለጽ ያልፈለጉ የድሬዳዋ ዩኒቨርሲቲ መምህር በሶማሌ ክልል ያለውን የብልጽግና አመራር ከቀደመው አመራር ጋር ማነጻጸር ስህተት ነው ይላሉ። የክልሉ አመራር የፖለቲካ ምህዳሩን ከማስፋት አንጻር ጥሩ ስራ ሰርቷል ያሉት ምሁሩ፣ ኦብነግም ከቅርብ ጊዜ ወዲህ የጨዋታ ህግ ከሚፈቅደው ውጪ አንዳንድ አባላቱ መንቀሳቀስ መጀመራቸውንና በዚህ የተነሳ አንዳንድ አባላቱ መታሰር መጀመራቸውን እንደሰሙ ለቪኦኤ ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
መኮንን ለዘገባው አመስግንና ከሶማሌ ክልል ወደ ደሴ እናምራ። በደሴ ከተማ ሳማ ሰፈር ኗሪ የሆኑ ወጣቶች በርካታ ህዝብ እንቅስቃሴ ባለበት አውቶቡስ ተራ አካባቢ ሰዎች ከኮሮና ቫይረስ እንዲጠበቁ የሚያሳስብ የእጅ ማስታጠብ አገልግሎት እየሰጡ ነው ሲል ይንደረደራል። በስናራጌ ከስፍራው ባጠናቀረው ቀደም ባለ ዘገባው ወጣቶቹ በራሳቸው ወጪ ውሃና ሳበትን ስራ ተተው ወገንተኝነታቸውን አረጋግጠዋል ይለናል መስፍን። እጆን በመታጠብ ጤናውን ይጠብቁ በሚል የማያቋርጥ መልእክትም ሁሉም የድርሻውን እንዲወጣ ተምሳሌ ሆነዋል ሲል ተከታዩን አቀናብሯል።
አፍላ ጉልበት አገራይ ተቆርቋሪነት መልካም ይታ የትግባር ሰውነት የተንጸባረቀበት የደሴ ከተማ ወጣቶች እንቅስቃሴ ብዙዎቹን እኛስ ብለው እንዲጠይቁና የራሳቸውን ኃላፊነት እንዲወጡ መነቃቃትን ፈጥሮላቸዋል። ወጣቶቹ በእኛ ቅም ጥቂት ከሰራን በጋራ ክንድ ትልቅ ቁም ነገር እናበረክታለን ባይ ናቸው። ነገሩ እንዲህ ነው። የሰሞኑን ሰሞነኛ ስጋት ይዞ የመጣው ኮሮና ቫይረስ ኢትዮጵያ ውስጥ መከሰቱን መገናኛ ብዙሃን ይፋ ያደርጋሉ። በደሴ ከተማ ሳማ ሰፈር አካባቢ የሚገኙ ወጣቶች በሌላ መማል ጋር ያየው አለ ጓደኛቸውን ለመጠየቅ በሄዱበት አጋጣሚ በርዕሰ ጉዳዩ ላይ ይመክራሉ። እናም አንድ ውሳኔ ላይ ይደርሳሉ። የቫይረሱን ስርጭት ንጽህናን በመጠበቅ መከላከል ከተቻለ ይህን በማድረግ ለምን አሪያ አንሆንም ሲሉ ይጠይቃሉ። ጥያቄያቸውንም በተግባር መለሱ። በተለይ አካባቢው ለአውቶቡስ ተራ ቅርብና በርካታ ሰዎች የሚንቀሳቀሱበት በመሆኑ እጅ ማስታጠብ በጎ ተግባራቸውን ጀመሩ። ወጣት ኑሩ ከበደ ይናገራል።
ከእያንዳንዳችን የተወሰነ ነገር ምናምን እናውጣል። ከቤታችን ጀሪካል ያወጣናል። መቀመጫው ወንበር ያወጣን አለ ሳሙና ምናምን። ከዛ ወዳውኑ በቃ ነገ ዛሬ ሳንልስ ጀመር። ከዛ በኋላ ያው ህብረተሰቡ በጣም ደስ የሚል ነው። ደሞ ያው የምንሰራበት ቦታ አብዛኞቹ ገዝተው መታጠብ የማይችሉ ውሃ በስርዓት ማግኘት የማይችሉ እንጃ ብቻ በጣም ነው ተቻረገኝ።
እንደቀላል የጀመሩት ስራ ካሰቡት በላይ ስኬታማ መሆኑን ወጣቶቹ ይናገራሉ። ሁሉን ሆኖ ሁሉን ለግሶ እዚህ ላደረሰው ገን ግን መስጠት ከሚገባን ያነሰው ነው የሰጠ ነው የሚል አቋም አላቸው። ወጣ
ካሰብኩት በላይ ነው። እና ኢቭን ቁርስ ምሳ ምናምን የሚባል ነገር ትራስታን በላ ምናምን ወገባችን በጣም እኔ 8 ሰዓት ነው አይስተኛ ነው ያወኩት ምናምን ማለት ነው። የህብረተሰቡ መልስ ምናምን በጣም ደስ ይላል። ደርዘን ሳሙና እየገዛን እየሰጠናል። በቃ በርቱ አይዟችሁ ምናምን እያለ ያበረታታናል። እኛም በዛ ሞራል እንን ቫይረሱም ከሀገር ውስጥም ካለም ቢጠፋም ቋሚ የሆነ ሰዎችን እጃቸውን የመታጠብ ባህሉን የመፍጠርም እንደ ማህበራችንም እቅድም ነበረንም ማህበሩ ለማህበረሰቡ ማድረግ ካለባቸው ነገሮች ትንሹ ነው ብለን ነው ይሄንን ያሰብነው።
በቀን ከ2000 በላይ ሰዎችን የእጅ ማስታጠብ አገልግሎት መስጠታቸውን አስተውሶ የነሱን ተግባር በማየት አገልግሎቱ በሌሎችም ሰፈሮች እየተስፋፋ መምጣቱ የዓላማቸው ስኬት ማሳያ እንደሆነ ገልጿል።
ይሄንን የኛን አሪያ ራሱ አይተው ዘመናሪያ አካባቢ ዛሬ ደግሞ ፒያሳ አካባቢ ተቋም አካባቢ ጀምረዋል ብለዋል። እኛ ይሄንን ማነሳሳት ነበር። ከኛ የተሻለ አቅምና ጉልበት ያላቸው አሉ፣ ግን እነዛን ሰዎች ማስጀመር ነበር የኛ ዓላማ። ጥሩ ነው።
ይህ ስራ ስኬታማነቱ የሚሰናከለው ዘላቂነት ሲያጣ ብቻ እንደሆነም ያሳስባሉ።
በአብዛኛው ብዙ ቦታ ላይ ያለው ችግር ምንድነው? የሆኑ ነገሮች ይጀምራሉ፣ ይጠፋል። ምንድነው እነዛ ነገር? አንደኛ በስሜት ተጀምረው ምናምን አጋዥም ሲያጡ ሞራልም እንትን ይላልና ምናምን። ይሄ ነገር አሁን እንዳይፈጠር እኛ እንፈልጋለን።
ያም ሆኖ በራስ ወጪ በራስ የሰው ኃይልና ቁሳቁስ የተጀመረው በዘላቂነት ማስተካከል ስለማይቻል ከተማ አስተዳደሩ ድጋፍ እንዲያደርግላቸው ጥሪ አስተላልፈዋል። የወጣቶቹ ተግባር ወጣቱን በተዛባ ትርክት ፍነት የማይሰማው አድርገው በጅምላ ለሚፈርጁ አካላት የተሰጠ ምላሽ ነው ያሉት የጤና ባለሙያውና ያገልግሎቱ ተጠቃሚ ተስፋዬ አሊ ናቸው።
እኔ በእውነት አንድ መስተካከል ያለበት በዚህ ዘመን ብዙ ጊዜ ወጣቶችን ይሄን ትውልድ በመጥፎ እይታ ነበር ሰው የሚያየውና አሁን እነሱ እዚህ የሚሰሩት ስራ በእውነት በጣም የሚያስደስት ነው። እኔ እንደ ጤና ባለሙያነቴ በእውነት በጣም በጣም ነው ማመሰግናቸው። ትልቅ ስራ ነው እየሰሩ ያሉትና ይሄ አስተማሪም ጭምር ነው፣ ማንነታቸውንም የሚገልጽ ነው። በዚህ በቀውጢ ጊዜ ህብረተሰቡ ችግር ውስጥ ባለበት ሰዓት ፈጥኖ ደርሶ በራሳቸው ተነሳሽነት እንዲህ አይነት ተግባር መስራት ከልብ የሚያስመሰግንና ደስ የሚያሰኝ ጉዳይ ነው።
ወጣቱ በኃላፊነት ሲንቀሳቀስ ከተማ አስተዳደሩም አጋርነቱን ማሳየት ይገባዋል ብለዋል።
የከተማ አስተዳደሩ ይህንን እንደ ትልቅ ነገር ተመልክቶ የተሻለ አሁን እነሱ ባዘጋጁት መንገድ ዘለቄታ ያለው ነገር እንዲሮል ቢያደርግ የተሻለ ነው።
ከኮሮና ቫይረስ መከሰት ጋር ተያይዞ በቅድመ ዝግጅት በመከላከልና በመሳሰሉት ተግባራት ከተማ አስተዳደሩ የተለያዩ ግብረ ግብረ ኃይሎችን በማደራጀት ጥረት ቢያደርግም የወጣቶቹን ተሰቃሴ ግን ጎልቶ መውጣቱን የከተማዋ ምክትል ከንቲባ መላኩ ሚካኤል ተናግረዋል።
በዚህ ስራ እንቅስቃሴ ውስጥ በጣም ጎልቶ የወጣ በከተማችን የወጣቶች ተሳትፎ ነው። በተለይ መናራ አካባቢ ያሉ ወጣቶች፣ መናፈሻ ላይ ያሉ ወጣቶች፣ ይሄ ተሞክሮም ወደ ፒያሳ እና ሌሎች ክፍለ ከተሞች እየሰፋ ነው ያለው። የከተማው ህዝብ ከነሱ ማየት ብቻ አይደለም በቤቱ እና አካባቢው ላይ ተግባራዊ እንዲያደርግ እድል እየሰጠ ነው ያለው። ደሴ ላይ በነገራችን ላይ አዲስ አይደለም። በዓለም ሲመጣ የተለያዩ ችግሮችን ሲወጡ በደስታም በመከራም ወጣቱ ፈጥኖ ነው የሚገኘው።
ወጣቶች የሚያነሷቸውንም ጥያቄዎች ደረጃ በደረጃ ለመመለስ ዝግጁነታቸውን አረጋግጠዋል።
ያነሷቸውን ጥያቄዎች ለይተናል። በዋናነት ከግብዓት ጋር ተያይዞ ያለው ጉዳይ በተለይ ሳሙና፣ የአልኮል፣ የውሃ አቅርቦት እና የቦታ አንዳንዶቹ ላይም በተለይ የግንዛቤ ፈጠራ ስራ አብረን ብንሰራ በሚል የሞንታርቦ እና ሌሎች ጉዳዮች አብረው ቢካተቱ የሚል ሀሳብ ተነስቷል። በከተማ ደረጃ የጤና መምሪያው ቅድመ ዝግጅት ኦልሞስት አጠናቅቆ ለአመራሩ ጋር የጋራ ለማድረግ እየሰራ ነው ያለው። ስለዚህ አንዱ የምንፈተው እንደ ተቋም ምንድን ነው የምናግዝ የሚለውን አብረን የምናያቸው ጉዳዮች ይሆናሉ፣ ወጣቶቹ ጋር ማለት ነው።
የወጣቶቹን እንቅስቃሴ ተከትሎ አንዳንድ መስሪያ ቤቶችም በየቢሮቻቸው የእጅ ንጽህና አገልግሎት መስጠት ጀምረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
እናመሰግናለሁ። አድማጮች ወደ ተከታዩ ክንብራችን ነው የምናልፈው። የሙዚቃ ስልቱ ፈጣሪ ሆኖ የሚነገርለት የአፍሮ ፈንክ የሙዚቃ ስልት አባት በሚለው ያድናቆኩን ብቻ ስሙም ይታወቃል። እንደ አውሮፓውያን የዘመን አቆጣጠር በ1970ዎቹ ያሳየው ልዩ የሳክስፎን አጫዋት እዚያ ዘመን የአሜሪካ የዲስኮ ሙዚቃ ስልት ላይ ሳይቀር ተጽዕኖ ማድረጉ ይታመናል። የማይክል ጃክሰን እና ዚህም ዘመን ተሻግሮ የሪሃና ዘፈኖች መክፈቻ ላይ ሳይቀር ቦታ እንዳለው ይነገርለታል። ባለፈው ማክሰኞ መኖሪያው ካደረጋት ፈረንሳይዋ ዋና ከተማ ፓሪስ በኮቪድ-19 ሳቢያ ለህልፈት የተዳረገው እውቁ ካሜሩናዊ ሳክስፎኒስት ማኑ ዲባንጎ የብዙ ሽልማቶች ባለቤቱ በዩናይትድ ስቴትስ ብቻ 50 ሚሊዮን የሚጠጉ ቅጂዎች የተሸጡለት ነው። ይሄኛው በ79 ዓመት እድሜው እንደ አውሮፓውያን የዘመን አቆጣጠር በ2017 ዓመተ ምህረት በተለያዩ ከተሞችና ሀገሮች እየተዘዋወረ የሚያሳየውን የሙዚቃ ትርኢት እስኪያቆም ድረስ ላለፉት 60 ዓመታት የሀገረሰብ ሙዚቃ ኮከብ እንደሆነም ዘልቋል። ለሙዚቃ ስልቱ ሩቅ ከሆነው ኢትዮጵያዊ የሙዚቃ አድናቂ ዘንድ ሳይቀር እንዲያውም ለአንዳንዱ እንደሚወደው የሀገሩ ዜማ ይሰሙ ከነበሩ አሜሪካዊ ድምፃውያን ውስጥ ነው ኬኒ ሮጀርስ። እርሱም በቅርቡ ነው ያረፈው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዘወትር የፕሮግራሙ ተከታታዮች በጉጉት የምትጠባበቁት አዝናኛችሁ ሳምንታዊው የሙዚቃ ቃና ነው። ሰዓቱ የፕሮግራሙ አዘጋጅና አቅራቢ ደሳለኝ መኮንን ነው። የሙዚቃ ቃና
አሉላ መሰግናለሁ አየር መስመሩን ስለለቀቅልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ ሙዚቃ ቃናን ማጮች በእያላችሁበት የክብር ሰላምታ ይድረሳችሁ። በአሁኑ ሰዓት በአይን ከመይታየው በአለም ብዙዎችን ያሳመመና የብዙዎችንም ህይወት እየቀጠፈ ከመገኘው የኮሮና ቫይረስ ራሳችሁን በመከላከል ላይ እንደምትሆኑ እርግጠኛ ነኝ። በዛሬው የሙዚቃ ቃና ፕሮግራም አሉላ ፕሮግራሙን ሲጀምር እንደገለጸው አለማችን ታዋቂ ሙዚቃ ሰዎችን አታለች። ታዋቂውን የሳክስፎን ተጫዋች ካሜሮናዊውን ማኑ ዲባንጎን ትም አሌክዛንድሪያ ቨርጂኒያ ግዛት ከሚገኘው ቤቷ ሆና ደውልልኝ ስለ ኮሮና ቫይረስ ፕሮግራም እያዘጋጀሁ ነው ብላኛለች። ወደሷም እደውላለሁ። እጅሽ ከምን እንላታለን። ማኑ ዲባንጎ አሉላ በፕሮግራሙ መግቢያ ላይ ስለ ህይወት ታሪኩ አጠር አድርጎ አሰምቶናል። እውቁ የሳክስፎን ተጫዋች ማኑ ዲባንጎ ፓሪስ አካባቢ በሚገኝ ሆስፒታል ውስጥ ነው በኮቪድ-19 ቫይረስ በ86 ዓመቱ ባለፈው ማክሰኞ ህይወቱ ያለፈችው። ማኑ ዲባንጎ በዚህ ቫይረስ ህይወቱ ሲያልፍ ከዓለም ታዋቂ ሙዚቀኞች መካከል የመጀመሪያው መሆኑ ነው። ማኑ ዲባንጎን በዓለም እንዲታወቅ ያደረገው ቀጥለን የምናደምጥለት እንደ አውሮፓውያን አቆጣጠር በ1972 ያወጣው ሶል ማኮሳ የተሰኘው ዜማው ነበር። Mama 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 kuma tusa mama 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 kuma tusa mama 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 kuma tusa mama 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 tusa
ኑዲ ባንጎ ባለም እንድታወቅ ያደረገውን እንደ አውሮፓና ቆጣጠር በ1972 የተጫወተውን ሶል ማካውሳ የተሰኘውን ዜማውን ነበር ያደመጥነው። ይህ ዜማው ባጭር ጊዜ ባለም እንድታወቅ አደረገው። ከዚያም የመጀመሪያ ሙዚቃ ትርኢቱን በዩናይትድ ስቴትስ በኒውዮርክ ከተማ ተጫወተ። ከዚያም በኋላ የማኑ ቢባንጎ ሙዚቃ በአለም ተደማጭነትን አገኘ። በዚህም ዜማው የግራሚ አሸናፊም ሆነ። ማኑ ዲባንጎ የተወለደው በካሜሮን ሀገር ዶሃላ በመትባል ትልቋ ከተማ ነው። ገና የ15 ዓመት ታዳጊ ወጣት ያለ ነው ወደ ፈረንሳይ ሀገር ሄደው። እንግዲህ ከዚያ የ15 ዓመት ወጣት ያለ ነው ሳክስፎን በሚገባ ሁኔታ መጫወት የጀመረው። እቁ ሳክስፎኒስት ማኑ ዲባንጎ በአፍሮ ጃዝ የሙዚቃ ስልት ጨዋታ የሚታወቅ ሲሆን ፊውዚን ጃዝ፣ ፋንክ እና የካሜሮንን ባህላዊ የሙዚቃ ስልቶች በመጫወትም ይታወቃል። በርካታ ታዋቂ ያለ ሙዚቀኞች የማኑ ዲባንጎን የሙዚቃ ጨዋታ ስልት መኮረጅ ጀመሩ። ከነዚህ ታዋቂ ሰዎች መካከል ማይክል ጃክሰን አንደኛው ነበር። እንደ አውሮፓውያን አቆጣጠር በ2009 ዓ.ም ተመረጠ ማይክል ጃክሰን Don't Stop the Music እና Wanna Be Startin' Something በተሰኙት ዜማዎቹ ላይ የኔን የሙዚቃ ስልት ኮርጆ ነው የተጫወተው በማለት ከሶት የነበረ ሲሆን በፍርድ ቤት ሁለቱም ተስማምተው ክሱ እንዲቋረጥ ተደርጓል። ማኑ ዲባንጎ በአለም ዙሪያ የሙዚቃ ትርኢቱን አሳይቷል። COVID-19 እንግዲህ እንደዚህ መሳሰሉትን ታዋቂ ሰዎች ነው የነበረው ያለው። ፍሪክ ሳይንስ ፍሪክ የተሰኘውን የማኑ ዲባጎን ዜማ ነበር ያደመጥ ነው። ነፍሲ ማር ማኑ ዲባጎን በኮሮና ቫይረስ ሕይወቱ ካለፈች በኋላ በርካታ ሙዚቀኞችና ታዋቂ ሰዎች ከቫይረሱ እንድንጠነቀቅ ራሳችንን እንዴት መከላከል እንዳለብን ዜማዎችን እያወጡ ነው። ካለፉት ሁለት ሳምንታት ጀምሮ በቨርጂኒያ ግዛት አሌክዛንደር ከተማ ከመኖሪያ ቤቷ እየሰራች ያለች ቆንጅት ታዬ መስመር ላይ ትገኛለች። ቆንጅት ታዬ ታዲያስ እንዴት ነሽ?
እንደምን የሙዚቃ ቃናው ደስ አመሰግናለሁ። እኔም ቤተሰቤም በጣም ደህና ነን። አንተስ ከነ ቤተሰብህ ሜሪላንድ ላይ እንዴት ነህ?
ሰላም ነን፣ ሰላም ነን። ቤት ውስጥ ቁጭ ብለን እንግዲህ ከዚህ ቫይረስ ራሳችንን እየጠበቅን ያለ ነው። አንቺም እንግዲህ ከሁለቱ ወይዛዝርቶች ጋር ሰላም እንደምትሆኝ እርግጠኛ ነኝ።
ሰላም ነው ያለሁት። በይበልጥ እየተዋወቅን ነው ከልጆቼ ጋር። ቤተሰብ ይበልጥ ይተዋወቃል በዚህ ጊዜ እየተባለ ነው። በደስታ ነው እያሳለፍን ያለሁት። እንግዲህ ደሱ ይሄ ነገር እኛም ብቻ ሳይሆን በመላው ዓለም የመጣ ነውና ደግሞ ለራስን ለመከላከል ለራስ ብቻም ሳይሆን ሌሎችንም ለአደጋ ላለማጋለጥ መደረግ ያለበትን የጤና ባለሙያዎች የሚሰጡትን መመሪያ ማክበር የግድ ነው። እያከበርን ነው። እንዲህም እያልን ደግሞ ይሄው አሁን እያደረግን እንዳልነው አድማጮቻችን ጋር እየደረስን ነው።
በጣም ምንም ፕሮግራማችን አልተቋረጠም። በጥሩ ሁኔታ ለአድማጮቻችን በተከታታይ ፕሮግራማችንን እያደረስን ነው።
በየቤታችን ሆነን ብንሰራም ቢሮ እየገባን አንተ ጋር ቢሮ ጎራ እያልኩ የምንጨዋወተው ደሱ ቆንጆ የምንባባለው አይናፍቅም ማለት አይደለም። ይሄ ነገር ያልፍና ደግሞ ተመልሰን የምንጨዋወትበት አብረን የምንሰራበት ጊዜ ይመጣል። ምንም አንጠራጠርም ማለት
እርግጠኛ እንጂ ብሎ ነገር የምንጨዋወተው የምንቀላለደው በስቱዲዮ ለስቱዲዮ እየተሯሯጥን ፕሮግራሞችን የምንቀዳው እጅግ በጣም የምናፈቅ ሁኔታ ነው። እርግጥ እንዳልሽው በቅርቡ እንግዲህ ወደ መደበኛ አሰራራችን እንመለሳለን ብዬ አስባለሁ።
አይቀርም ከእግዚአብሔር ጋር።
የመጀመሪያ ተጠቂ የሆነው እና ህይወቱ ያለፈው ታዋቂው ካሜሮናዊው የሳክስፎኒስት ተጫዋች ማኑ ዲባንጎ ነው። ይህንን ከኮሮና ቫይረስ ጋር በተያያዘ ሁኔታ አንቺም ያዘጋጀሽው ዘገባ አለና እሱን ብታካፍይን።
ልክ ነው። ማኑ ዲባንጎ በጣም የሚታወቅ ድምፃዊ ነበረ። በጣም አሳዛኝ ነገር ነው። እኔ ደግሞ ያስኩልህ እንግዲህ አፍሪካ ውስጥ ኮሮና ቫይረስን ለመከላከል ስለሚቻልበት መንገድ በስፋት ምክርና ትምህርት እየተሰጠ መሆኑን እያስተዋል ነው። የዩጋንዳው ሙዚቀኛና የፖለቲካ ሰው ቦቢ ዋይን፣ ይሄ የመድረክ ስሙ ነው፣ ሮበርት ኪያጉላኒ ነው የሚባለው፣ ህዝቡ ኮሮና ቫይረስ ወረርሽኝን ለመከላከል ማስጨበጥ ኮቪድ-19 አለርት የተባለ ዜማ አውጥቷል። ይህንን ዘፈን ለማውጣት ህዝብ ሀሳቡ የመጣለት ከጓደኛውና የረጅም ጊዜ የሙዚቃ ጓዱ ከሆነው አብሮትም በዚህ ዜማ ላይ ይሳተፋል ከኑቢያን ሊ ጋር ሲወያይ እንደሆነ ነው የሚናገረው። እና በእውቁ የሩምባ ስልት ባዜሙት ዜማ ሰዎች ቫይረሱን መከላከል ምን ማድረግ እንዳለባቸው ይመክራሉ። እርግጥ ነው ማንኛችንም እከሌ ከእከሌ ሳይባል ለዚህ ቫይረስ ተጋላጭ ነን፣ ማንኛችንንም ሊያገኝ ይችላል። ግን ደግሞ ጥሩ ነገር ራሳችንን ለመከላከል እንችላለን የሚለውን ምክር ነው የሚያስተላልፉት። ጥቂት እንስማላቸው።
እሺ፣ እናድምጠው ዜማውን።
The bad news is that everyone is a potential victim, but the good news is that everyone is a potential solution. Sensitize the masses to sanitize, keep a social distance and quarantine.
ቆንጅት የግሩም ዜማ ነው። እንግዲህ ከኮሮና ቫይረስ ራሳችንን እንጠብቅ ነው መልእክቱ አይደል?
አዘውትራችሁ እጆቻችሁን ታጠቡ፣ ከሰው ስትገናኙ በርቀት አድርጉ። ትኩሳት፣ ሳል የመሳሰሉትን የህመሙ ምልክቶች ነቅታችሁ ተጠባበቁ እያሉ ነው የሚመክሩት። እንግዲህ ደሱ ዩጋንዳውያን ካሁን ቀደምም ወረርሽኞች በገጠሟቸው ጊዜ ሙዚቃን ህዝቡን ለማስተማር አብዝተው ይጠቀሙበት ነበር። የኤችአይቪ ኤድስ ወረርሽኝ በገነነባቸው በአውሮፓውያን ከ1980 እና 90ዎቹ ውስጥ ኤችአይቪ በገነነበት ዘመን ሌላው ዩጋንዳዊ ድምፃዊ በኋላ እሱም ራሱ በኤድስ ምክንያት ህይወቱን ያጣነው ሲቪ ቦንጋሊ ሉታያ ይባላል። ስለ ኤችአይቪ ህዝቡን በሙዚቃ ያስተምር እንደነበረ በጣም ነው የሚታወሰው። አሁንም ቦቢ ዋይን ወይም ኪያ ጉላኒ ስለ ድሆች የከተማ ነዋሪዎች በሚያወሱት ዘፈኖቹ እጅግ ይወደዳል። እንደውም የጌቶ ፕሬዚደንት የሚል ቅጽል ስም ሰጥቶታል እና ይህንን ታዋቂነቱን ነው ለዚህ ለኮሮና ቫይረስ መከላከል ማስተማሪያ አድርጎ እየተጠቀመ ያለው። ጥሩ ስራ ነው ብዬ አምናለሁ። ምን ይመስልሃል ደሱ?
በጣም ግሩም ስራ ነው። እንግዲህ ከዚህ ቫይረስ ለመከላከል ራሳችንን እንጠብቅ። የተለያዩ ሙዚቀኞች ዜማ ማውጣታቸው እና ተሰሚነት ስለሚኖራቸው ትልቅ አስተዋጽኦ ይኖረዋል። ቆንጅትዬ፣ ልክ እንደ ሙዚቀኞቹ ሌሎችን በርካታ ታዋቂ ሰዎች ከዚህ ቫይረስ እንድንጠነቀቅ ዜማዎችን እያወጡ ነው። ከነዚህ መካከል የቀድሞ ታዋቂ እግር ኳስ ተጫዋች እና የአሁኑ ደግሞ የላይበሪያ ፕሬዚዳንት የሆኑት ጆርጅ ዌያ እንግዲህ ዜማውን ሰምተሽ ይሆናል።
አዎ ሰምቼዋለሁ።
እሱንም እስቲ ትንሽ እናድምጥ።
እሺ፣ መልካም ነው። እንግዲህ እኔ በዚህ ሁሉ ያለው ራስን ጠብቅ፣ ለአድማጮቻችንም ተመሳሳይ መልእክትንም ማስተላልፈው ራሳችሁን ጠብቁ፣ ራሳችንንም ጠብቅ። ወጣቶች በተለይ ለሌሎቹ በእድሜ ገፋ ላሉ የቆየ ጠና ያለ ህመም ላለባቸው ሰዎች በጣም ማሰብ ስለሚያስፈልግ ራሳችሁን ከዚህ በሽታ ጠብቁ። እጅን አዘውትሮ መታጠብ ብቻ ሳይሆን ባልታጠበው እጃችን ፊታችንን፣ አፋችንን፣ አፍንጫችንን፣ አይኖቻችንን አንንካ። ምግቦቻችንን ከመታጠባችን በፊት አንነካካ ነው መልእክቱ። እንግዲህ በስፋት እየተነገረ ነው። ይህንን መልእክት እንቀበል። ደህና ቀን ያምጣ።
እሺ ቆንጆትዬ፣ ሰላም። የሙዚቃ ቃና አድማጮች በትክክል እንደሰሙሽ እርግጠኛ ነኝ። አሁን ወደ ጆርጅ ዌያ ዜማ።
እሺ፣ እናመሰግናለን። We are project Liberia Mama Lemon It's all right.
የተከበራችሁ የሙዚቃ ቃና አድማጮች ለዛሬ ተመደበልኝ ሰዓት እየተገባደደ ነው። በያለንበት ራሳችንን ጠብቁ ከኮሮና ቫይረስ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንብት። ደሳለኝ መኮንን ነኝ በኔ በኩል ቻው።
ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ አሉላ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር ለዛሬው በዚሁ ተሰናበትን። እሁድ ከምሽቱ 3 ሰዓት ላይ ሰለሞን አባተና ጽዮን ግርማ ከልዩ ልዩ ፕሮግራሞች ጋር ይጠብቋችኋል። በእኔ በኩል ሰላም።